ብዙ ወገኖች በጌታ አራት ላይ ጥያቄ አላቸው እና አንዳንድ ጥያቄዎችን ዛሬ አድሬስ ለማድረግ አስባለሁ። እግዚአብሔር ይመስገን። ቆመን እግዚአብሔርን አምላካችንን ቃል አብረን እናነባለን። ጻፍ ቅዱሳችንን አውጥተን ስለ ጌታ አራት ብዙ ጥያቄዎች ሰዎች ወንድሞች እህቶች ናልባት ሁላችሁም ሊሆንም ይችላል አይ ዶንት ኖ የጌታ አራት ማን ነው መውሰድ ያለበት ማን ነው መውሰድ የሌለበት ይሄን ጥያቄ ዝም ብለን መሄድ አንችልምና በዚህ ጉዳይ ላይ ቤዚክ የሆኑ መሰረታዊ ነገሮች እንማራለን። ጌታ የተመሰገነ ይሁን። ሉቃስ ወንጌል ምዕራፍ 22 አውጥተን እናያለን። እንደዚህ ይላል። ከቁጥር 1 ጀምሮ አነባዋለሁ። 22 ላይ ፋሲካም የሚባለው የቂጣ በዓል ቀረበ። የካህናት አለቆችና ጻፎችም እንዴት እንዲያጠፉት ይፈልጉ ነበር፣ ህዝቡን ይፈሩ ነበርና። ሰይጣንም ከ12ቱ ቁጥር አንዱ በነበረው ያስቆሮቱ በሚባለው በይሁዳ ገባ። ሄዶም እንዴት አልፎ እንዲሰጣቸው ከካህናት አለቆችና ከመቅደስ አዛዦች ጋር ተነጋገረ። እነርሱም ደስ አላቸው፣ ገንዘብም ሊሰጡት ተዋዋሉ። እሽም አለ። ህዝብም በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበር። ፋሲካንም ሊያርዱበት የሚገባው የቂጣ በዓል ደረሰ። ጴጥሮስንና ዮሐንስንም ፋሲካን እንድንበላ ሄዳችሁ አዘጋጁልን ብሎ ላካቸው። እነርሱም ወዴት እናዘጋጅ ዘንድ ትወዳለህ አሉት። እርሱም አላቸው፣ እነሆ ወደ ከተማ ስትገቡ ማድጋ ውሃ የተሸከመ ሰው ይገናኛችኋል። ወደሚገባበት ቤት ተከተሉት። ለባለቤቱም መምህሩ ከደቀ መዛሙርቴ ጋር ፋሲካን የሚበላበት የእንግዳ ቤት ክፍል ወዴት ነው ይልሃል በሉት። ያም በደርብ ላይ ያለውን የተነጠፈ ታላቅ አዳራሽ ያሳያችኋል። በዚያም አሰናዱልን። ሄደውም እንዳላቸው አገኙና ፋሲካን አሰናዱ። ሰዓቱም በደረሰ ጊዜ ከ12ቱ ሐዋርያት ጋር በማዕድ ተቀመጠ። እርሱም ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር፣ እላችኋለሁና በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ጽዋንም ተቀበለ። አመስግኖም ይህን እንካችሁ በመካከላችሁ ተካፈሉት፣ እላችኋለሁና የእግዚአብሔር መንግሥት እስክትመጣ ድረስ ከአሁን ጀምሮ ከወይኑ ፍሬ አልጠጣም አለ። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕድ ከኔ ጋር ናት። የሰው ልጅስ እንደ ተወሰነው ይሄዳል። ነገር ግን አልፎ ለሚሰጥበት ለዚያ ሰው ወዮለት። ከእነርሱም ይህን ሊያደርግ ያለው ማን እንደሆነ እርስ በርሳቸው ይጠያየቁ ጀመር ይላል። ከዚያ ቀጥሎ እናነባለን። ታገሱኝ። የእግዚአብሔርን ቃል ራሱ ማንበብ ትልቅ ያምልኮ መንፈስ ያለበት ጸጋ ያለው ጉዳይ ነው። እግዚአብሔር ይመስገን። በዮሐንስ ወንጌል ላይ ጌታችን ኢየሱስ ክርስቶስ ከራት በኋላ ተነስቶ ያደረገውን እናነባለን። እግዚአብሔር ስም ይባረክ። ምዕራፍ 13 ላይ ነው። ይቅርታ። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው አሳብ ካገባ በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከራት ተነሳ። ልብሱንም አኖረ። ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። ደቀመዛሙርቱን ምግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔ ነገር ታጥባለህን አለው። ኢየሱስም መልሶ እኔ ማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የኔ ነገር ለዘላለም አታጥብም አለው። ኢየሱስም ካላጠብሁህ ከኔ ጋር እድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና፣ ስለዚህ ሁላችሁ ንጹሐን አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግኩላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና። እውነት እውነት እላችኋለሁ፣ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህን ብታውቁ ብታደርጉትም ብፁዓን ናችሁ። ስለ ሁላችሁ አልናገርም፣ እኔ መረጥኋቸውን አውቃለሁ። ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው። በሆነ ጊዜ እኔ እንደሆንኩ ታምኑ ዘንድ ካሁን ጀምሬ አስቀድሞ ሳይሆን ነግሬያችኋለሁ። እውነት እውነት እላችኋለሁ፣ ማናቸውንም የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። እንጸልያለን። ጌታችን እጅግ አድርገን እናመሰግንሃለን። ይህንን ታሪካዊ ሁኔታ ጌታ ሆይ በልባችን እያስተዋልን እንለምንሃለን። ያንተን መታሰቢያ ስንወስድ ጌታ ሆይ ልማድ አይሆንብን። ጌታ ሆይ መገኘትህ በዚህ ቦታ ደግሞ እውን ይሁንልን። ከደቀ መዛሙርት ጋር የነበርክ ጌታ በዚያ ስፍራ እነሆ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ሆናለሁ ስላልክ ዛሬም በዚህ ቦታ አንተ መገኘትህን አሳውቀን። በእግዚአብሔር መገኘት ውስጥ የመኖርን ጸጋ በዚህ ቤተ ክርስቲያን አብዛልን። ጌታ ሆይ እንለምንሃለን፣ የቃልህን ደጆች ክፈትልን። በምንማረው ነገር ልንጠቀም ልንቀደስ በእግዚአብሔር ሐሳብና ምክር የተረታንና የተሸነፍን ሰዎች እንድንሆን አቤቱ ሐሳብህ ይግዛን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። የጌታ እራት በመጽሐፍ ቅዱስ ውስጥ በተለያዩ አይነት ሁኔታዎች ተጠቅሷል። የጌታን እራት ሰዎች በተለያዩ ቤተ እምነቶች የሚሰጥበት ሁኔታውን ስናይ ብዙ የሆኑ ነገሮች ይነሳሉ በጌታ እራት ላይ እና በሐዋርያት ዘመን ግን ስንመለከት ከመጽሐፍ ቅዱስ ተነስተን ታሪክን ስናይ በዚህ ባነበብኩላችሁ በተለይም በሉቃስ ወንጌል በማቴዎስ እና በማርቆስ ላይ ጌታ መታሰቢያውን ከሰጠ በኋላ የጌታ ደቀ መዛሙርት ይህንን መታሰቢያ ሲያደርጉ የምናየው ጌታ ባደረገበት በፋሲካ ዕለት አልነበረም። መታሰቢያውን የሰጠው በፋሲካ ጊዜ ቢሆንም አንዳንድ ቤተ እምነት እንኳን አለንም የዋች ታወር ለምሳሌ እምነት በዓመት አንድ ጊዜ ነው የሚያረጉት። አሁን ለውጠው እንደሆነ አላቅም ግን እና በፋሲካ ነው የተደረገው አለ አይደለም፣ ከዚህ የተነሳ በዓመት ነው የሚደረገው ብለው ይላሉ። እና የጌታን እራት አስመልክቶ የዋች ታወር እምነቶች ያላቸው የተለየ ነገር አላቸው። የጌታን እራት የእምነታቸው እንኳን ተከታይ የሆነ የተጠመቀ እንኳን አባላቸው ሁሉ አይወስድም። ውሰድ ያለበት የ144,000 አባል የሆነ ነው ብለው ያምናሉ። 144,000 የሚባሉት በዋች ታወር እምነት መሰረት በራእይ ምዕራፍ 7 ላይ የተጠቀሱትን የሰማይ ወራሾች የሚሆኑ እንደ መላእክት ጌታ ሞቶ ከተነሳ ወዲህ አለ አይደለም እንደ መልአክ ይሆኑ ወደ ሰማይ የሚሄዱ ናቸው እና እነዚህ ቅሬታዎች ናቸው ብዙ አይደሉም አሁን እና 144000 ዶሮ የነሱን እምነት ሳጣና በነበረበት ጊዜ ከሐዋርያት ጊዜ ጀምሮ እንዳሉ የሚያምኑት ወደ 144000 እነት ይገባሉ ግን ከተወሰነ ጊዜ በኋላ የምድር ወራሾችና የሰማይ ወራሾች እየተለዩ መጡ ይላሉ እና የጌታን ራት ሰው እንዴት ነው የሚወስደው ብትሏቸው ያ የ144000 አባል የሆነ ሰው በላው ላይ የሚታወቀው ምስክርነት አለው እግዚአብሔር መንፈስ ይመጣበታል ያስገደደው እንደው በግድ ይወስዳል ይላሉ መጽሐፍ ቅዱስ ስለዚህ ጉዳይ ምንም የሚናገረው ነገር የለውም እነሱ እንደሚሉት ያለ ምንም የለም ለአንዳንድ ጊዜ ሰዎች በተለቀሙና በተመረጡ ጥቅሶች ትምህርት ሲያስተምሩ መጽሐፍ ቅዱስን ለማያቅሰው ከመጽሐፍ ቅዱስ የወጣ ይመስላል የሚማረው ትምህርት ብዙ ጊዜ ማስተዋል ያለብን ሰዎች የሚተረጉሙልን ትርጉም ላይ አይደለም እምነታችን መመስረት ያለበት እውነተኛና ትክክለኛ አስተማሪ ከሆኑ ሰዎች ወንጌል አስተማሪዎች የሚያስተምሩት ትምህርት በእግዚአብሔር ቃል መረጋገጥ ነው እንጂ ያለበት የእግዚአብሔርን ቃል እንዴት ነው ባለሙያ የሆኑ ሴቶች ካንድ ኪችን ካቢኔት ውስጥ የተለያየ ቅመም ወስደው ከፈለጉ ላዛኛ ከፈለጉ ወጥ ከፈለጉ ስፓጌቲ እንደሚሰሩ መጽሐፍ ቅዱስ እንደዛ የፈለግነው ነገር ምንሰራበት ሪሴፒ አይደለም የሃይማኖት ቅመም አይደለም ስለዚህ መጽሐፍ ቅዱስ ላይ ከመጽሐፍ ቅዱስ ሰዎች እየወሰዱ የሚናገሩት ነገር መጽሐፍ ቅዱሱ ይደግፈዋል ይሄን ነገር ይያልን ነው መጠየቅ ያለብን መጽሐፍ ቅዱስ እስካላለው ድረስ ትክክል አይደለም ሐዋርያቶች በነበሩበት ጊዜ የወንጌልን እውነት ሲያስተምሩ ኢቤሪያ ሰዎች የሚባሉ ታስተውሳላችሁ በሐዋርያት ሥራ ላይ ልበ ሰፊዎች ነበሩና ይሄ ነገር እንደዚህ ነውን ብለው መጽሐፍትን ለተለት እየመረመሩ ቃሉን በሙሉ ልብ ተቀበሉ ይላል ሐዋርያት ሰበኩላቸው እነዚህ ሐዋርያቶች የሚናገሩት መሲሁ ኢየሱስ ክርስቶስን የሱን ወንጌል የመሰራች ብለው የሰበኩት የእግዚአብሔር ቃል ብሉይ ኪዳን ያኔ የነበራቸው መጽሐፍ ብሉይ ኪዳን ነው እና እውነት ነው ይሄ ነገር እንደሚናገሩት ብለው መጽሐፍትን እየመረመሩ ትክክል እንደሆነ አግኝተው በሙሉ ልብ ቃሉን ተቀበሉ ይላል እግዚአብሔር ይመስገን መጽሐፍ ቅዱስ ለምንሰማቸው ትምህርቶች እንደኔ ያሉ ሰዎች ሌላም ሰው የፈለገ ሰው ቢያስተምር ሲንቴሳይዝድ የሆነ ነገር ከመጽሐፍ ቅዱስ ተሰብስቦ በሚሰጡ ትምህርቶች ላይ አይደለም መጠንቀቅ ያለብን መጽሐፍ ቅዱስ የሚለውን ነገር ሰዎች ማስተማራቸውን ማረጋገጥ ይኖርብናል ሉቃስ ራሱ ይሄንን አሁን ያነበብነውን ስለ ጌታ ራት የጻፈው ሰው ቴዎፍሎስ ለሚባል ሰው ነው የጻፈው እና ለቴዎፍሎስ ሲጽፍለት የሚጽፍለት ምክንያቱን ይነግረዋል ወንጌሉን ለመጻፍ ምክንያት የሆነው ቴዎፍሎስ ወደ ጌታ በሐዋርያት ምስክርነት በጌታ ደቀ መዛሙርት ምስክርነት ወደ ጌታ የመጣ ሰው ነው የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች ሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ ልብ በሉ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ሰውየው ይሄ ሰው ቴዎፍሎስ የተባለ ባለስልጣን የሆነ ሰው እንደሆነ ይገመታል እና የእግዚአብሔርን ቃል ሰምቶ ክርስቲያን ሆኖ ድኗል ነገር ግን እርግጡን ግን እንዲያቅ ሉቃስ ስለተማረው ነገር እርግጡን እንዲያቅ ታሪክን በየተራው ያደረገ እግዚአብሔር በመንፈስ ቅዱስ እንደመራው ወንጌልን ጻፈለት እግዚአብሔር ይመስገን የተማርኩት ነገር የማምነው ነገር እግዚአብሔር አስተማረኝ የሚለው ነገር እርግጠኝነቱ የት ጋር እንዳለ ነው የምናቀው ማለት ነው መጽሐፍ ቅዱስ ላይ ነው እርግጠኝነቱን የምናገኘው እግዚአብሔር ይመስገን ስለዚህ የጌታ ራትንም ስንመለከት በተለያዩ ቤተ እምነቶች የተለያዩ አመለካከቶች አሉ በካቶሊክ ቤተ ክርስቲያን እንዲሁም ደግሞ በኦርቶዶክስ ቤተ ክርስቲያን በሉተራን እና በሪፎርምድ ቸርቾች በባፕቲስቶች የተለያዩ ቪውስ አሉ የትኛው ነው ትክክለኛ እና ላይትሊ የማይታዩ ነገሮች ናቸው የሚያስተምሯቸው ትምህርቶች የጌታን ራት አስመልክቶ የሚናገሩት ንግግር እና ያላቸው አቋም ስርዓቱ የሚቀርብበት የሚወሰድበት አወሳሰዱ ራሱ በጣም በጣም የሚያጠያይቅ ነው። ላይትል የሚታይ አይደለም። አሁን ባየነው ታሪክ ውስጥ ስንመለከት ጌታ ኢየሱስ ክርስቶስ ይህንን የጌታ እራት በሰጠበት ጊዜ ደቀ መዛሙርቱ የነበሩበትን ሁኔታ እናያለን። የጌታ ደቀ መዛሙርት ይህንን የጌታ እራት እየወሰዱ በነበረበት ጊዜ ስንመለከታቸው ወደ ማታ ላይ ነው የወሰዱት። እራትም ከበሉ በኋላ ይላል፣ እራት የሚበላው ስንት ሰዓት ላይ ነው? ወደ ማታ ነው አይደለም? እና እራትም ሲበሉ ነው የሚለው። አያችሁት ቁጥር 2 ላይ እና ፋሲካ ነው፣ ፋሲካን ነው አዘጋጁልኝ አለው። የተዘጋጀው የፋሲካ ምግብ ለፋሲካ ሲያዘጋጁት በነበረው በቀደመው ልማድ ነው ያዘጋጁት። ጽዋውም የሚበላው ህብስቱም እርሾ የሌለበት ቂጣ እንዲቀርብ ያደረገው ያው የፋሲካው ስርዓትና ልማድና ወግ ነው። ጌታ ኢየሱስ ክርስቶስ ለዚህ ለአዲስ ኪዳኑ የተለየ የቂጣ አጋጋገር፣ የተለየ የጽዋ አቀራረብ፣ የተለየ አይነት ነገር እንዲያደርጉ ምንም አልነገራቸው። የእግዚአብሔር ቃል እንደሚነግረን እና ጴጥሮስና ዮሐንስ ሄደው ይህንን የጌታን እራት የሚሰጥበትን ቦታ ምን ሊያደርግ እንዳለ ምንም ቀድሞ የሆነ ስለ ጌታ እራት ስለመታሰቢያው የነገራቸው ነገር የለም። ፋሲካን አዘጋጁልን ነው ያለው ጌታ ኢየሱስ። እግዚአብሔር የተመሰገነ ይሁን። አያችሁት? ስለዚህ ጌታ ኢየሱስ ክርስቶስ ይህን ፋሲካ ሊያዘጋጁ ሲልካቸው ደቀ መዛሙርቱ ምንድን ነው የምታደርጉት ብትሏቸው ምንድን ነው የሚሉት? ምንድን ነው የሚያደርጉት? ፋሲካ ነው የሚያዘጋጁት። እና መታሰቢያው የመጣው በፋሲካው የፋሲካውን እራት እየበሉ በነበረበት ጊዜ የመጣ እንደሆነ መጽሐፍ ቅዱስ በግልጥ ይናገራል። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እና ጌታ ኢየሱስ ክርስቶስ ይህንን መታሰቢያ በሰጠበት ጊዜ 12ቱም ደቀ መዛሙርት አብረው እንዳሉ እንመለከታለን። በዚህ ስርዓት ውስጥ ሰይጣንም ከይሁዳ ጋር ጉዳይ ኖሮት ይሁዳ ልቡን ለሰይጣን የከፈተበት ጊዜ ነው። እና በዛ ስርዓት ጊዜ ጌታ ኢየሱስ ባለበት ቦታ ሰይጣን አይገርማችሁም? በይሁዳ ልብ ውስጥ ምን አደረገ ይላል? አሳብ አገባ ይላል። እና ብዙ ሰዎች ሰይጣን የሚገኘው አተላ ላይ አይደለም፣ አመድ ላይ በቀትር ብቻ ሩቅ ያለበት ቦታ ይመስላቸዋል። ሰይጣን ኢዮብ መጽሐፍ እንደሚነግረን የእግዚአብሔር መልአክ ተሰብስቦ ባሉበት ጊዜ በእግዚአብሔር ፊት መጣ ይላል። ሰይጣን ጌታ ኢየሱስን ፈትኖታል። ሰይጣን በእንደዚህ ያለ ቦታ መጥቷል። ስለዚህ ሰይጣን ፕሬዘንሱ አይደለም ዘ ሞስት ዲፊካልት ነገር ለኛ መሆን ያለበት። ሰይጣን አለ የለም እዚህ አለ የለም ይያልና አይደለም። ዲመን ፕሩፍ የሆነ ነገር ኢንቫይሮንመንት ልን በዓለም ሳላ ዓለም ከእግዚአብሔር ከሆነን ይላል መጽሐፍ ቅዱስ። ዓለም በሞላው በምን እንደተያዘ በክፉ እንደተያዘ እናውቃለን። ስለዚህ ዓለም በሞላው በክፉ የተያዘ ነው እና ነገር ግን ለሰይጣን ምቹ የሆነው በዚህ ቦታ ላይ አክቲቭ ያደረገው ነገር ነው። ሰይጣን ንቁ ያደረገው አክቲቭ ያደረገው ነገር ምንድን ነው? የይሁዳ ልብ ነው። የይሁዳ ምኞት ነው። የይሁዳ ፍላጎት ነው። ለዲያብሎስ ምን አትስጡት ይላል መጽሐፍ ቅዱስ? ፈንታ አትስጡት፣ ኦፖርቹኒቲ አትክፈቱለት። ይሲ ኦፖርቹኒቲ ቤታችን ዝንብ የሚመጣው ቤት ዝንብ ስለመጣ ድሮ ልጆች እያለን ያየነው ተረት አለና አንድ ሰው የስጋ ገዝቶ ትዝ ይላቸዋል የልጆች እያለን ትምህርት ቤት የምንማረው እና በልተ የሆኑ ድመት ይሁን ምን ይሁን ብቻ ረሳው ታሪኩን በልቶ ዝንብ በዝንብ ሆኗል። እና እነዚህ ናቸው የበሉት እያሉ ዝንቦቹን ለማባረር አለ አይደለም እርስ በርሳቸው ሲደባደቡ ባልና ሚስት ዝንቡ እዚህ ላይ አለ በለው ግጥም እየተሰጣጡ ዝንብ በማባረር ዝንብ ማጥፋት አይቻልም። ዝንቡን ያመጣውን ነገር ስኳሩን፣ ቁሻሻውን ከጠረጴዛ እንደምናስወግድ ሰይጣን የሚመቸውን ነገር በህይወታችን እንዳይኖር ነው መጠንቀቅ ያለብን። ስለዚህ በዚህ ቦታ ሰይጣን አለ፣ ሰይጣንም ሲሰራ እናያለን። ለምን? የተመቸው ይሁዳ አለና። አያችሁት? የጌታ ደቀ መዛሙርት ክሉለስ ናቸው። ኢየሱስ ክርስቶስ ሊያደርግ ያለውን ነገር አያውቁም። እና ልብ በሉ
ጌታ ኢየሱስ አልፎ ሊሰጥ ያለበት ምሽት ነው። ከዚህ በኋላ ወደ ጌተሰማኒ ነው የሚሄዱት። ቀጥታ ወደ ጌተሰማኒ ነው የሚሄዱት። ከዛ በኋላ ጌታ ኢየሱስ አልፎ ነው የተሰጠው ወገኖቼ። ነገር ግን እነዚህ ደቀ መዛሙርት ጌታ አልፎ ሲሰጥ ጥለውት እንደሚሄዱ ጴጥሮስም እንደሚክደው ሁሉ እያወቀ ኢየሱስ ክርስቶስ ምን አረገ? መታሰቢያውን ሰጣቸው። ባነበብኩላችሁ በዮሐንስ ወንጌል ላይ የወደዳቸውን እስከምን ወደዳቸው? እስከመጨረሻ ወደዳቸው። ኢማጂን በዛ ቦታ ላይ እናንተና እኔ ሆነን እስቲ ተመልከቱት። ልባችን ምን እንደሆነኛ እናውቀው፣ ግን ጌታ ያውቀናል። ምን ያህል ነው ጌታ የሚወደኝ ስንልኮ አንዳንድ ጊዜ አሁን ያለንን እንደው እኛው ለኛው የሚሰማንን ጥሩ ስሜት ጌታ ያያየ ይመስለናል። የሚወደን ጌታ ልክ እነዚህ እንደገመ ደቀ መዛሙርት እንደወደደ ነው። እግዚአብሔር የተመሰገነ ይሁን። አይደለም የሞተው ለማን ነው? ለኃጢአተኞች፣ ለደካሞች። ገና ኃጢአተኞች ሳለን፣ ገና ደካሞች ሳለን። ስለዚህ በዚህ ቦታ ላይ የጌታ እራት ሲካሄድ አሳልፎ የሚሰጠው ይሁዳ አለ። ሰይጣን በዚህ ቦታ ላይ ሲሰራ ይታያል። እንደገና ደቀ መዛሙርቱ አሳልፈው ሊሰጥ ባለበት ጊዜ ጥለውት እንደሚሄዱ ሊክዱትም እንዳለ ያው የሚያውቅ ጌታ ነው ይህን መታሰቢያ የሰጣቸው። እግዚአብሔር የተመሰገነ ይሁን። የመታሰቢያውን ስርዓት ሲሰጥ ጌታ ሁልጊዜ በቃ ይሄ ይደንቀኛል፣ እጅግ በጣም ይደንቀኛል። ጴጥሮስ ይህን መታሰቢያ ሲወስድ፣ ዮሐንስ ይህን መታሰቢያ ሲወስድ ምን እንደሚሆኑ ጌታ ቢነግራቸው ቢያውቁ ኖሮ አም ቴሊንግ ዩ ጌታ ስለ እነሱ የሚያውቀውን ቢያውቁ ኖሮ በጣም ሼም ነበር የሚሰማቸው፣ አይደለ? መውሰድም የሚችሉት ሁኔታ አይሆንም ነበር። ስለዚህ ያለው ሁኔታ እነዚህን ሁሉ ያቀፈ ነው። ኢየሱስ ክርስቶስ ግን እሱ ለሰው ልጆች አዳኝ ሆኖ የመጣበትን ያንን ጸጋ የእግዚአብሔር ምሕረት ጸጋና እውነትን የተሞላ ጌታ ስለሆነ ያ የመጣበትን ጸጋና እውነት የሚገልጥ ሆኖ በብዙ ቸርነት የሰው ድካምና ጉድለት ሳያግደው የመጣበትን ሁኔታ ሊፈጽም እንዳለ እንመለከታለን። ያነበብነው ዮሐንስ ክፍል ከአብ እንደወጣ ወደ አብ እንደሚመለስ አውቆ ይላል። ስለዚህ ኢየሱስ ክርስቶስ የመጣበትን ተልእኮውን ለማጠናቀቅ በልቡ ውስጥ አላደለም የተያዘበት ጸጋ የቱንም ያህል ደካማ ከሆኑ ደቀ መዛሙርት ጋር ሲሆን ሲገታ ሲቆጠብ አናየው። እንደውም በዚህ በሉቃስ ወንጌል ላይ ምንድን ነው የሚላቸው? ከመከራዬ በፊት አያችሁት፣ መከራውን ያውቃል። ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር። እግዚአብሔር የተመሰገነ ይሁን። በምን አይነት ናፍቆት ይህን ወደዚህ ወደ ጌታ እራት መታሰቢያ ሊወስዳቸው እንዳለ ተመልከቱ። እና እየበሉ ሳሉ ጌታ በፊቱ መከራ ተደቅኗል። እነዚህ ደቀ መዛሙርት ዙሪያውን አሉ። በመሃል ላይ ጽዋውን ምን አረገ? አነሳ፣ ተቀበለ፣ አመስግኖ ይህን እንካችሁ በመካከላችሁ ተካፈሉት አላቸው። ጽዋ ባርኮ መጠጣት ባይሁ ዘንድ የተለመደ ልማድ ነው። እና የወይንን ፍሬ የሰጠውን እግዚአብሔርን አከበረ። ጸሎቱ በዚህ ቦታ ላይ ምን መልክ እንዳለው ስንመለከት ምስጋና ብቻ እንደሆነ ነው የምናየው። የጽዋውን ምንነት የሚቀይር ጸሎት እንደ ጸለየ በዚህ ቦታ ላይ አይታይም። ቤትም ቦታ በመጽሐፍ ቅዱስ ውስጥ እንደዚህ ያለ ነገር የለም። ስለ ጽዋው ብቻ እግዚአብሔር ምን አረገ? አመሰገነ። እንካችሁ በመካከላችሁ ተካፈሉት። ከአንድ ጽዋ የሚጠጡ ይመስላል። ተካፈሉት፣ ጠጡ። ከአንድ ጽዋ እንዲጠጡ እንዳደረጋቸው የእግዚአብሔር መንግሥት እስክትመጣ ድረስ ካሁን ጀምሮ ከወይኑ ፍሬ አልጠጣም አለ። ጌታ ኢየሱስ ክርስቶስ አብሯቸው ይህን መታሰቢያ ወስዷል። ጽዋውን ጠጥቷል፣ ህብስቱንም በልቷል። ስለዚህ ወደፊት እንዲህ ባለ አይነት ሁኔታ ደግሞ ይሄንን በእግዚአብሔር መንግሥትም እንደሚያደርግ ይታያል። እግዚአብሔር የተመሰገነ ይሁን እና እንጀራውንም አንስቶ አመሰገነ። አያችሁት፣ እንጀራ የሚለው ቃል ትንሽ ትርጉም ለመጠበቅ ብለው ካልቸራል ኮንቴክስት እንጂ እንጀራ አይደለም።
እና ህብስት ነው። በሚድል ኢስት ውስጥ የሚበሉት ቂጣ ነው። ስለዚህ እንጀራውንም ቂጣውን አንስቶ ምን አረገ? አመሰገነ። አሁንም ምስጋና ነው የሚያቀርበው። እግዚአብሔርን ስለ እርሻ ፍሬ ያመሰግናል። ቆርሶም ሰጣቸው። ስለ እናንተ የሚሰጠው ስጋዬ ነው፣ ይህን ለመታሰቢያ አድርጉት አለ። እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ እንደገና ነሳው። ምን አለ? ይህ ጽዋ ስለ እናንተ በሚሆነው በሚፈሰው በደሜ ጌታ ኢየሱስ ክርስቶስ የሚቀበለው በሚቀበለው መከራ ደሙ መፍሰሱ ለነዚያ ደቀ መዛሙርት ያ ደም እንደሚፈስ ይገባዋል። እንዴት ያለ መረዳት ነው! እንዴት ያለ ልብ የሚነካ ነገር ነው! ስለ ሰው ልጆች ደሙ እንደሚፈስ ይታወቀዋል። ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። እግዚአብሔር የተመሰገነ ይሁን። አዲስ ኪዳን ለእያንዳንዳችን በፈሰሰው በጌታ በኢየሱስ ክርስቶስ ደም የተመረቀ ኪዳን ነው። እግዚአብሔር የተመሰገነ ይሁን። ከፋሲካው ደም ይልቅ በፋሲካ እስራኤሎች ከሚያርዱት እንስሳ ደም ይልቅ የጌታ ደም እጅግ የከበረ ነው። እግዚአብሔር የተመሰገነ ይሁን። ግን ይህን ካለ በኋላ ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕድ ከኔ ጋር ነው። እኔ ደሜን አፈሳለሁ፣ ግን አልፎ የሚሰጠኝ ደግሞ እዚያ አብሮኛል አለ። የሚገርም ነው። ጌታ በጣም የሚያስደንቅ ነው። የሰው ልጅስ እንደተወሰነው ይሄዳል አለ። ስለዚህ ስንመለከት ይህን ሁኔታ ደቀ መዛሙርቱ እራት ከበሉ በኋላ ነው የወሰዱት። አልጾሙም። መጽሐፍ ቅዱሱን ስናይ አላደለም። ለዚህ ለጌታ እራት የተለየ ዝግጅት አላደረጉም። ፋሲካ ምንጊዜም እንደሚከበር ሊያከብሩት ባለ ሁኔታ ላይ ነው ያደረጉት እና ጌታ ኢየሱስ ክርስቶስም የተለየ ዝግጅት ለመታሰቢያው ስርዓት ሲያዘጋጃቸው አይታይም። መታሰቢያውንም የሰጠበትን ሁኔታ ስንመለከት ለጽዋውም ሆነ ለህብስቱ የጸለየው ጸሎት ምስጋና ነው እንጂ ሌላ ምንም መልክ እንዳለው አይታይም። ይህ ምስጋና በብዙ ቦታዎች ላይ አመስግኖ ምግብ መብላትን፣ አመስግኖ ለሰዎች መስጠትን፣ 5000 የሆኑትን ሰዎች ሲመግብ 2 ጊዜም ጌታ ኢየሱስ ክርስቶስ በተለያዩ ጊዜያቶች አመስግኖ ምግብ የመብላትን ነገር ሁሉም የሚያደርገው እንደሆነ እናያለን። ነገር ግን ትልቁ ምስጢር ከዚህ ውስጥ ለዚህ ለመታሰቢያ ምንድን ነው? ጌታ ኢየሱስ ክርስቶስ ይህንን በሚበሉበት ጊዜ አንደርላይን ያደረገው ትልቅ ነገር ይህን ለመታሰቢያዬ አድርጉት አለ። መታሰቢያ በል እስቲ። ትልቁ ቃል ይሄ ነው፣ ለመታሰቢያዬ አድርጉት አለ። እና ይህን መታሰቢያ እንዴት ነው ከምን ጋር ነው ያያዘው? አንደኛ ጽዋውን ከምኑ ጋር አያይዞታል? ከደሙ ጋር። አያችሁት? ህብስቱን ከስጋው ጋር አያይዞታል። ስለ እናንተ በሚፈሰው በደሜ። ደሙ ገና አልፈሰሰም፣ ስጋውም ገና መከራ ሊቀበል እየተዘጋጀ ያለበት ሁኔታ ነው። ይህን ፋሲካ ይህን መታሰቢያ አብሯቸው በልቷል። ከጊዜ አንጻር ስንመለከት መታሰቢያውን የደነገገው መከራ ከመቀበሉ በፊት ነው። ስለዚህ ደቀ መዛሙርቱ ይህንን ለእኔ መታሰቢያ አድርጉት አለ። መቼ እንደሚያደርጉት አልነገራቸውም። ነገር ግን ጌታ ኢየሱስ ክርስቶስ አልፎ ከመሰጠቱ በፊት የፋሲካን ራት እየበሉ በነበረበት ምሽት ይህን መታሰቢያ እንዲያደርጉ እንደሰጣቸው እናያለን። የመጀመሪያው ይህንን ሁኔታ ሲለማመዱ የምናየው ጌታ ሞቶ ከተነሳ በኋላ በሐዋርያት ሥራ ውስጥ ነው። በሐዋርያት ሥራ ምዕራፍ 2 ላይ ስንመለከት ደቀ መዛሙርቱ ተመልከቱ፣ የመጀመሪያውን ስብከት ለሕዝብ የሰበኩት ጌታ ሞቶ ከተነሳ በኋላ መንፈስ ቅዱስ ከወረደባቸው በኋላ ፈሪ የነበሩት የጌታ ደቀ መዛሙርት ኢየሱስ መነሳቱን፣ እርሱ እውነተኛው የእግዚአብሔር መሲህ መሆኑን፣ አይሁዳውያን አሳልፈው በመስጠታቸው ተጠያቂዎች እንደሆኑ፣ እግዚአብሔር እንደበደሉ ንስሐ እንዲገቡ መልእክት ያቀረቡ። ጴጥሮስ ይህንን ስብከት ከሰበከ በኋላ ልባቸው የተነኩ ሰዎች 3000 የሚያህል ነፍሳት ምዕራፍ 2 ቁጥር 41 ላይ ቃሉን የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍስ ተጨመሩ ይላል።
የቤተ ክርስቲያንን ነገር በጥቂቱ ለማየት የሚረዳ ስዕላዊ ነገር አለ ያነበብኩት ክፍል። እና ሰዎች ጌታን ሲቀበሉ ወደ ቤተ ክርስቲያን ይጨመራሉ። ተጨመሩ በሉስቲ አያችሁት? ወደ ቤተ ክርስቲያን ይጨመራሉ። ስለዚህ ወደ ቤተ ክርስቲያን 3000 የሚያል ነፍሳት ተጨመሩ። በሐዋርያት ትምህርት አንድ ተመልከቱ። ከዛ በኋላ ከተጨመሩ በኋላ በህብረት 2 እንጀራውንም በመቁረስ 3 በየጸሎቱም ይተጉ ነበር። እነዚህ ነገሮች እንቁጠራቸው። በሐዋርያት ትምህርት በሉ፣ በህብረት እንጀራ በመቁረስ በየጸሎቱም ይተጉ ነበር። በስንት ነገር ነበር ትጋታቸው? በአራት ነገር ይተጉ ነበር። እነዚህ የተጨመሩት ደቀ መዛሙርት ለመጀመሪያ ጊዜ ቤተ ክርስቲያን ስትመሰረት በዚህ በምዕራፍ 2 ላይ መንፈስ ቅዱስ ከወረደ በኋላ ወንጌል ተሰብኮ ወደ ጌታ የመጡት የጌታ ደቀ መዛሙርት ፍሬ የሆኑት አብሯቸው ከተጨመሩ በኋላ በእነዚህ አይነተኛ ነገሮች የክርስቶስ ቤተ ክርስቲያን ሆኖ ሲኖሩ እንመለከታለን። እግዚአብሔር የተመሰገነ ይሁን። የሐዋርያት ትምህርት ህብረት፣ እንጀራ መቁረስ፣ ጸሎት። ብዙ ጊዜኛ እነዚህን ነገሮች ስንመለከታቸው ላይትሊ ነው የምናያቸው። ነገር ግን ጌታ ኢየሱስ ቤተ ክርስቲያኔን እሰራለሁ ብሎ ያለውን ሰው ልቡን ጥሎ ቢመረምርና ቢመለከት፣ ውድ ወገኖቼ ህብረት የሚለው ነገር በጣም 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 ኢምፖርታንት ነገር ነው። እና እነዚህ ነገሮች የሐዋርያት ትምህርት ህብረትን የቤተ ክርስቲያንን ህብረት መልክና ውበት ባለው መንገድ እንደ እግዚአብሔር ሐሳብ ቤተ ክርስቲያን ልትሰራ ምክንያት የሆነው ነገር የሚገኘው ከትምህርት ነው። እና የትምህርት ውጤት ሁልጊዜ ህብረትን ማምጣት አለበት። ህብረቱ በሌለበት እንጀራ መቁረስ የለም። እንጀራ መቁረስ እና ህብረት ባለበት ውስጥ ጸሎት አለ። እያንዳንዱ የሌላውን ሸክም እየተሸከመ ለወንጌል ለርስ በርስ እየተጸላለየ ለራሱም ለሌሎችም እየጸለየ የሚኖርበትን ህይወት የሚመጣው በዚያ ውስጥ ነው። እግዚአብሔር ይህን እንድናስተውል ይርዳ። ብዙ ሰዎች የጌታን ራትንም ሆነ በቤተ ክርስቲያን የሚካሄዱትን ነገሮች በተናጠል አለ አይደለም የሚወስዱበትና የማይወስዱበት የየራሳቸው ምክንያቶች አላቸው። ወይም ሲወስዱም የጌታን ራት አዝ አን ኢንዲቪጁዋል ነው የሚወስዱት። ነገር ግን ውድ ወገኖቼ በህብረት እንጀራውን በመቁረስ ነው የሚወስዱት እንጂ በእንደዚህ ያለ ሁኔታ አይደለም። ህብረትና እንጀራ መቁረስ ምን ያህል የተሳሰሩ ነገሮች እንደሆኑ አንደኛ ቆሮንቶስን ባጠናንበት ጊዜ በስፋት አብረን ተመልክተናል። አንደኛ ቆሮንቶስን አውጥተን እንመልከት። ሐዋርያው ጳውሎስ በምዕራፍ 11 ላይ የቆሮንቶስ ክርስቲያኖችም ይህንን የጌታ ራት ይወስዱ ነበረ እና ሐዋርያው ጳውሎስ ይህንን የሚወስዱትን የጌታ ራት ብሎ ነው የሚለው። ለምንድን ነው? ቅድም እንደተመለከትነው በሉቃስ ወንጌል ላይ እንዳየነው ጌታችን መታሰቢያውን የሰጣቸው ፋሲካ በሚያከብሩበት ምሽት እራት ከበሉ በኋላ ስለሆነ የጌታ እራት የሚል ስም ሰጥተውታል። እና ይሄ የጌታ እራት በዚህ ቦታ ላይ በምዕራፍ 11 ላይም ጳውሎስ ሲጠራው እናያለን። እና ታስታውሳላችሁ ከቁጥር 17 ጀምሮ ያለውን ክፍል በሰፊው አስተምሬያለሁ። እና እነዚህ የቆሮንቶስ ሰዎች ባክግራውንዱን ብንመለከት ያላቸው አሉ፣ ክፍሉን ብታነቡት የሌላቸው አሉ። እና በሚሰበሰቡበት ጊዜ የተመልከቱት ቁጥር 17 ላይ ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህን ትእዛዝ ስሰጥ የማመሰግናችሁ አይደለም ይላል። ስብሰባቸው ህብረታቸው ነው። እና ሲሰበሰቡ በህብረት አይደለም የሚሰበሰቡት። መልካም ስብሰባ አይደለም ስትሰበሰቡ የምትሰበሰቡት ይላቸዋል። ስለዚህ በዚህ ቦታ ላይ ስብሰባቸው ችግር አለው። ምን አይነት ችግር አለው? ተመልከቱት። በመጀመሪያ ወደ ማህበር ስትሰበሰቡ ይላል። አሁንም ስብሰባውን ተመልከቱት። የማህበር ስብስብ እንደሆነ እናያለን። በማህበር ስትሰበሰቡ በመካከላችሁ ምን አለ ይላል። አያችሁት? አሁንም ስብሰባውን የሚመለከት ነገር ነው የሚናገረው። መለያየት እንዳለ እሰማለሁ ባንድ በኩልም አምናለሁ። ስለዚህ እነዚህ ቅዱሳን አብረው ሲሰበሰቡ አሰባሰባቸው ህብረታቸውን የሚነካና የሚጎዳ ጠባይ ያለው ህብረት እንዳላቸው አላስተዋሉ። በእናንተ ዘንድ የተፈተኑ እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነው። እንግዲህ አብራችሁ ስትሰበሰቡ የምትበሉት የማነራት አይደለም ይላቸዋል። አያችሁት? ህብረታቸው መሰባሰባቸው የጌታን ራት መብላትና አለመብላት የሚወስን ባህሪ እንዳለው እናያለን። እደግምላችኋለሁ፣ የጌታን ራት ሲወስዱ የሚሰበሰቡበት የህብረቱ አይነት ህብረታቸው አይነቱ መጽሐፍ ቅዱሳዊ ባልሆነ ህብረት የጌታን ራት ቢወስዱ የሚወስዱት የጌታ ራት ነው ወይም አይደለም ይሆን የሚወስን ባህሪ አለው። ስለዚህ ህብረት በጣም ወሳኝ ነው። በሐዋርያት ሥራ ምዕራፍ 2 ላይ እንዳየነው ወደ ህብረቱ ተጨመሩ። ተጨመሩ ማለት ዝም ብሎ ቴክኒካል ወርድ በአጋጣሚ የተነገረ አይደለም። ምክንያቱም ቤተ ክርስቲያንን እሰራለው ካለው ከጌታ ሐሳብ ጋራ ቤተ ክርስቲያን በሚለው ኮንሰፕት ውስጥ የሰዎችን መዳን እንድናይ የሚያደርግ ቃል እንደሆነ መርሳት የለብን። አየር ባየር ክርስትና የለም። አገር ቤት ሱቅ አለ እንዴት ነው የምትነግደው? አይ እኔ አየር ባየር ነው የምነግደው ይላሉ ሰዎች። ሴትል ያረገ አንድ ቦታ ድርጅት የላቸው። ካንዱ ወደዚህ ካንዱ ወደዛ እንደዚህ ያረጉ የሚነግዱ ሰዎች ናቸው። አየር ባየር ክርስትና የት ነው ቸርች? አይ እኔ ፍሎት ነው ማረገው እዚህም እዛም። እንደዚህ ያለ ክርስትና የለም። ስለዚህ ሰዎች የቤተ ክርስቲያንን ህይወት በትክክል መረዳት አለባቸው። የጌታን ራት መውሰድን ፓርቲኩላርሊ የጌታን ራት መውሰድን ስንመለከት ህብረት በጣም ወሳኝ 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 መሆኑን ማወቅ አለብን። የጌታን ራት ሰዎች በየቤታቸው መውሰድ ይፈልጋሉ። እንደዚህ ያለ ነገር የለም። በምንሰበሰብበት ጊዜ ነው፣ በስሙ ስንሰበሰብ ነው የጌታን ራት። አያችሁት? እና ያልመጡትን ደቀ መዛሙርት ሁሉ በሉ ዛሬ ሂዱና ውሰዱ በሏቸው አላለም ጌታ። ከእሱ ጋር እሱ ባለበት ቦታ ተሰብስበው ነው የጌታን ራት የወሰዱት። በጣም ብዙ ሰዎች እንደዚህ ያለ ልማድ አላቸው። እና ነገር ግን የጌታን ራት አዝ ቸርች ነው የምንሰበሰበው። የቸርች ስብሰባ አይነቱ የቸርች ስብሰባ ስንል ብዙ ግራ ሊያጋባችሁ የሚችል ነገር አለ። አሁን እዚህ ሳለን ቸርች ነን፣ ግን አገር ቤት በነበርንበት ጊዜ በአንድ ቤተ ክርስቲያን ውስጥ ሁላችንም ማንሰበሰብበት ሁኔታ አለ። ግን ቸርች ውስጥ ነን፣ ግን ያለ ነው በስሞል ግሩፕ። ለምሳሌ ስደት በነበረ ጊዜ በአንድ ቤት ውስጥ ከሀያ የማይበልጥ ሰው፣ ምናልባት ትልቅ ቤት ከሆነ ከዚህ ያልበለጠ ሰው ብቻ ነበር የሚገኘው አንደርግራውንድ ቤተ ክርስቲያን በነበረችበት ጊዜ። ነገር ግን የጌታ እራት ግን ይሰጥ ነበረ። ሲሰጥ በአንድ ቀን ነው የሚሰጠው። አንድ ሁለተኛ የሚሰጠው በቤተ ክርስቲያን መንፈስና ልብ ነው የሚሰጠው። አገልጋዮች ተመድበው በየቦታው የጌታ ራት ተዘጋጅቶ የእግዚአብሔር ሕዝብ ሁሉ ይወስዳል። ምናልባት አንዳንዱ በሰዓት ልዩነት ሊኖረው ይችላል። ይሄ ምንም ችግር የለውም። ግን አዜ ቸርች ነው የጌታን ራት የምንወስደው። እግዚአብሔር የተመሰገነ ይሁን። ስለዚህ ስሞል ግሩፕ ሆነው በአንድ ቸርች ውስጥ ይወስዳሉ። ስለዚህ ህብረት ስንል ቤተ ክርስቲያን ስንል እንደ አለንበት ሁኔታ ስደት ወይም ችግር በአንድነት መሰባሰብ በሚያቅት መልክ የጌታን ራት ልንወስድ የምንችልባቸው የአሰባሰቡ አይነት የህብረቱ አይነት የተለያየ ሊሆን ይችላል። ሐዋርያት በነበሩበት ዘመን ብዙዎቹ ቤተ ክርስቲያናት በየሰው ቤት የሚደረጉ ስለነበሩ፣ እነዚህ ቅዱሳን ግን የትም ይሁን የትም ምን ያህል ይሁን ቁጥራቸው ሲሰበሰቡ አዝ ኤ ቸርች ነው የሚሰበሰቡት። እነዚህ ግን ችግራቸው ምን እንደሆነ ልብ ብላችሁ ተመልከቱ። አያችሁት? ቁጥር 19ን አንብበናል። ቁጥር 20ን ተመልከቱት። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ ራት አይደለም ካለ በኋላ በመብላት ጊዜ እያንዳንዱ የራሱን ራት ይበላል፣ አንዱም ይራባል፣ አንዱ ግን ይሰክራል። የምትበሉባቸውና የምትጠጡባቸው ቤቶች የላችሁምን? ወይስ የእግዚአብሔርን ማኅበር ትንቃላችሁን? አንዳችም የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመስግናችሁን? አላመሰግናችሁም ይላቸዋል። የሚናገራቸው ንግግሮች ተጠግተን ስናያቸው ችግሩ ምን እንደሆነ ጠቅሷል። በዚህ ቦታ ላይ አንደኛ ያላቸውና የሌላቸው ክርስቲያኖች መካከል የሌላቸው ባላቸው ያፈሩ ያሉበት ሁኔታ እንዳለ እናያለ። ስለዚህ ምግብ ይዘው ሲመጡ የጌታን ራት ሲወስዱ የጌታ ራት ዛሬ በምን ወስድበት አወሳሰድ በትንሽ ካፕ ደግሞ በትንሽም ነገር ቁንጥር አድርገን እንደምንወስደው ህብስት ወይም ቂጣ ሳይሆን ምግብ ነው የሚዘጋጀው። እና ሰዎች ምግባቸውን ይዘው መጣው ነበር የጌታን ራት የሚወስዱት። ያላቸው ይዘው ሊመጡ የሚችሉት እንግዲህ ቤት ያፈራው ሀብት ያፈራው ጥሩ ምግብ ይዘው ይመጣሉ። ድሆች ደግሞ ሆኑት የሌላቸው ደግሞ ጥቂት ይዘው ይመጣሉ። እና አሁን ተሰብስበው እነዚህ የቆሮንቶስ ክርስቲያኖች በአይነ ህሊናችሁ ይታያችሁ እና የጌታ ራት ሊወስዱ ነው ጸልየው እና ያላቸው ቀደም ብለው መጥተው ምናልባት የሌላቸው ባሮች ሆኑ ሊኖሩ ይችላሉ። ደካማ ኑሮ ያላቸው አርፍደው ነው የመጡት እና እነዚህ የመጡት ይዘው መጥተዋል። ተሰብስበው የራሳቸውን ምግብ ይበላሉ። የሌላቸው ደግሞ ከነሱ ጋር አሸር ባሸሩን እንዳቅማቸው ያለውን ነገር ይዘው መጥተው አብሮ መብላት አይችሉም። እና የጌታ ራት እየበሉ ነው። አሁን የጌታ ራት ላይ ነን። ራት ነው በነገራችን ላይ የጌታ ራት ነው። እና ብስቱ አለ፣ ጽዋው አለ፣ ምግብ አለ። በደንብ እየበሉ ነው ያሉት። ካን ኢማጂን እንዴት ያለ አይነት ፊሊንግ እንደሚፈጥር። እና በእንደዚህ ያለ አይነት ሁኔታ ተከፋፍላችሁ የምትበሉት የጌታ ራት አይደለም። ይሄ ምግብ መብላት ከፈለጋችሁ ያንዳንዳችሁ እኮ ቤት አላችሁ፣ በቤታችሁ ለምን አትበሉም አላችሁ። ራት ልትበሉ እኮ ሪል ራት ልትበሉ አይደለም እኮ ቤት አላችሁ አላችሁ። ወይስ ይዛችሁ የመጣችሁት ምግብ የሌላችሁ ለማሳፈር በዚህ ሙድ ነው የመጣችሁት፣ በዚህ አቲቲዩድ ነው የመጣችሁት ይላችኋል። መቼም እኛ እንዲህ ያለ ችግር የለንም፣ ምክንያቱም ያው ለሁላችንም የጋራ የሆነ ህብስትና ጽዋ ስለሆነ የሚዘጋጀው። ግን ትምህርት ግን እንድናገኝ የምፈልገው ህብረት ምን ያህል ወሳኝ እንደሆነ እንድታዩ ነው እንጂ በአመጋገብ ላይ በምንወስደው ህብስትና ጽዋ ላይ ችግር የለብንም እኛ። እና ከሌሎች ክርስቲያኖች ጋር ያለን ህብረትና አንድነት በአንድ ሎካል ቸርች ውስጥ ወንድሜ እህቴ የሚል ልብና መንፈስ ሰው ሳይኖረው ቤተ ክርስቲያን ውስጥ ራሱን ያልጨመረ እዚህ ውስጥ ነኝ የማይል ሰው ጌታ እንደጨመረው የማያቅ ሰው እዛ ህብረት ውስጥ እንዴት አድርጎ የጌታን ራት መውሰድ ይችላል? አይ እኔ እኮ በግሬ አይደለ እኔ መጣሁት ሁሌ እኮ እዚህ እመጣለሁ ይላሉ ሰዎች። ኖ በግር መምጣትና ቤተ ክርስቲያን ወደ ህብረት መጨመር ልዩነት አለው። ወደ ቤተ ክርስቲያን መጨመር ሰዎች በእምነት ጉዳይ ላይ ኮሚትመንት ወስደው ነው። ጌታ ኢየሱስን እንደ ግል አዳኛቸው መቀበል አለባቸው አይደለም? በሐዋርያት ሥራ ላይ እንዴት ነው የተጨመሩት? የሰሙት የወንጌል እውነት ልባቸውን ነክቶ ንስሐ ገብተው ከዛ በኋላ ምን አደረጉ? እና ምን እናድርግ አሉ? እና ንስሐ ግቡ፣ በጌታ በኢየሱስ ስም ተጠመቁ አሏቸው። ተጠመቁ። መጠመቅ በአይነቱ ወደ ቤተ ክርስቲያን ለመጨመር በጣም ክሪቲካል የሆነ ነገር ነው መጠመቅ። ስለዚህ ሰዎች ወደ አንድ ቤተ ክርስቲያን ሲጨመሩ ወደ ጌታ ህብረት መጨመርን የመጨመር ሲምቦል የሆነው ነገር ቢኖር ምንድን ነው? ጥምቀት ነው። እና በተለያዩ እምነቶች ስለ ጥምቀት የተለያየ ቪው አለ። እሱን እንዳለ ትተን ለመነጋገር አሁን ጊዜው የሚመቸንም አይደለም። ነገር ግን ወደ አንድ ቤተ ክርስቲያን ግን ለመግባት አይነተኛ ምሳሌ የሚሆነው ነገር የመጨመር ነገር የሚያመለክተው ጥምቀት እንደሆነ የእግዚአብሔር ቃል ያሳያል። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህ ቅዱሳን ጌታን ሲቀበሉ ወደዛ ቤተ ክርስቲያን ምን ያደርጋሉ? ይጨመራሉ፣ ተጨምረዋል። ጌታ ይመስገን። ጥምቀቱ ዶክትሪናል የሆነ ነገር ብንመለከት ጥምቀት ሰው በልቦናው በሕይወቱ እግዚአብሔር የሰራውን ወደ ቅዱሳን ኅብረት የጨመረውን ያንን የሚመሰክርበት የሰውየው የእምነት መግለጫውን ግልጽ ነው። ጥምቀት አድንም ብለን ነው እኛ የምናምነው። ነገር ግን ሰው ሲጠመቅ ግን ያ ሰው በራሱ ህሊና አውጥቶና አውርዶ ኮሚትመንቱን ለሰዎች በሚታይ መንገድ ከጌታ ሞትና ትንሣኤ ጋር ለመተባበር የሚወስደው እርምጃ ስለሆነ ቪዝብል የሆነ ምስክርነት ነው። እግዚአብሔር ይመስገን። ስለዚህ ወደ ቤተ ክርስቲያን የመጨመር አይነተኛ ምስክርነት ሰዎች የሚያሳዩት በሲምቦሊክ በሆነ ጌታ በሰጠን ከቅዱስ ስርዓቶች ከምንላቸው አንዱ ጥምቀት ነው። ሁለተኛው የጌታ ራት ነው። እግዚአብሔር ይመስገን። ስለዚህ ወደ ህብረት ገባም ይባለው ሲጠመቅ ነው። እና ብዙ ሰዎች አይን የመጠመቅ አልፈልግም ይላሉ። መጠመቅ የማይፈልጉበት ምክንያት መዘርዘር አለበት። ተጠምቀው ከሆነ በእያንዳንዱ በሄዱበት ቤተክርስቲያን መጠመቅ የለባቸው አይደለም? ተጠምቀው ከሆነ የወንጌልን እውነት ተረድተው ተጠምቀው ከሆነ እያንዳንዱ ቤተክርስቲያን ጥምቀት አያጠምቅም የተጠመቁ ሰዎችን። እና እኔ እዚህ ቸርች አልተጠመቅኩም። ብዙ ሰው ብዙዎቻችሁ ወደዚህ ቸርች የመጣችሁ ተጠምቃችሁ የመጣችሁ ናችሁ። ስለዚህ ያ ጥምቀት ሪኮግናይዝድ ይሆናል ማለት ነው። ነገር ግን ብዙዎቻችሁ በአንድ ቤተክርስቲያን ውስጥ በነበራችሁበት ቤተ እምነት ውስጥ ያለ ለምሳሌ ከሉተራን ቤተክርስቲያን የመጡ ሰዎች ይኖራሉ። መጠመቅ አለባችሁ ብላ ቤተክርስቲያን ዶግማቲክ ሆና እዚህ ጌታን አብረውን የሚያመልኩትን ሰዎች እንደገና መጠመቅ አለባችሁ ብለን ልንላቸው አንችልም። በዛ ቤተክርስቲያን እምነት መሰረት እምነታቸውን ክሊር በሆነ ስቴትመንት አቋም ወስደው የወሰዱ ስለሆነ የተከበረ እምነት ነው ብለን ነው የምንወስደው። እግዚአብሔር ይመስገን አይደለም? እና ሉተራን የነበረውን ባፕቲስት ማድረግ አይደለም ሚሽናችን። ሰዎች ጌታን አምነው የወሰዱትን የእምነት አቋማቸውን ግልጽ ነው። ነገር ግን እቺ ቤተክርስቲያን ግን ዥንጉርጉር መሆን የለባትም። የት ቦታ ላይ የጥምቀት አቋም እንዳላት ግልጽ ሆኖ የምታስተምረውም የኖረችበትም ነገር ነው። በአዋቂ ጥምቀት በጌታ በአብ በወልድ በመንፈስ ቅዱስም በኢመርሽን ሰዎች መጠመቅ እንዳለባቸው እናምናለን። ስለዚህ ወደ ቤተ ክርስቲያን በተለይም በቤተ ክርስቲያን የጌታን ነገር ወይ ጀምረው የተዉ ወይም ደግሞ አዲስ የተቀበሉ ሰዎች ወደ አንድ ህብረት ውስጥ ሲመጡ ጥምቀት ለመጠመቅ በተለይ እዚህ ቤተ ክርስቲያን ነው ጌታን የተቀበልኩት የሚሉ ሰዎች ከዚህ በፊት በአንድ ቤተ እምነት ውስጥ ቪዚብል በሆነ ሁኔታ ክርስትናን ያልኖሩ ሰዎች ጥምቀት አይነተኛ የሆነ ሲምቦሊክ ነገር ነው። እዚህ ቤተ ክርስቲያን ዋክ አድርገው ብቻ የጌታን ራት እንዲወስዱ ትክክል ነው ብዬ በበኩሌ አላምንም። ኮሚትመንት ውስጥ ለምን አይገቡም? አንዳንድ ሰዎች አይን የመጠመቅ አልፈልግም ይላሉ። ለምን? በቃ እኔ ደስ አይለኝም ይላሉ። እኔ ደስ አይለኝም ብሎ የጌታን ራት እንዴት ይወስዳሉ? አያችሁት? እናም ቤተ ክርስቲያን ውስጥ ኮሚትድ ሆነው የሚገቡበት ነገር ላይ ችግር እያላቸው እንዴት ነው መውሰድ የሚችሉት? ስለዚህ ህብረት አይነተኛ ነገር እንደሆነ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን አለ አይደለም ያንን ሥርዓት ከሰጣቸው በኋላ በሐዋርያት ሥራ ላይ እንዳየነው በዚህ በቆሮንቶስም ላይ እንደምናየው በህብረት የሚወሰድ ማዕድ እንጂ በግል እንደ ምግብ የሚበላ እንዳልሆነ እንመለከታለን። እግዚአብሔር የተመሰገነው። ጥያቄ ካላችሁ በስልክም በግልም ልታናግሩ ትችላላችሁ። ስለዚህ ወደ ህብረት የሚጨምረን ነገር የሰማነው የወንጌል እውነትና ደግሞም በዛ ሎካል ቸርች ውስጥ ራሳችን ኮሚት አርገን በጌታ ፊት ለመኖር ያለን ፍላጎትና ምርጫ ነው። እግዚአብሔር የተመሰገነ ይሁን። ከእግዚአብሔር ህዝብ ጋር በህብረት ማዕዱን አንበላም ብለን በምንልበት ጊዜ ለግላችን እንደምናረግ እኔ ስለ ሌላው ክርስቲያን ደንታ የለኝም አቲቲዩዳችን ጥሩ ካልሆነ ከሌሎች ክርስቲያኖች ጋር የጌታን ራት ለመውሰድ አንደኛ ቆሮንቶስ ምዕራፍ 11 ሰው ራሱን መመርመር ያለበት ከእግዚአብሔር ህዝብ ጋር ያለውን ግንኙነትና ህብረት ነው የሚያሳየው። ተለያይቶ መብላትን ነው የሚያመለክተው። እግዚአብሔር የተመሰገነው። ስለዚህ የጌታ ጽዋ ይላል ዩሲ የጌታን ስጋና ደም እዳለበት ይላል። ሰው ግን ይላል ቁጥር 28ን ተመልከቱት ራሱን ይፈትን እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ ይላል። ሌላ ሁለተኛ የምናነሳው በጣም መሰረታዊ ነገር የጌታ ራትና በጌታ ራት ላይ የሚቀርበው የጽዋውና የህብስቱ መታሰቢያነትን እናያለን። ብዙ ሰዎች ጥያቄ የሚሆንባቸው ነገር ነው። በካቶሊክ ቤተክርስቲያን ምን አይነት ትምህርት አለ? ትራንስብስታንሺየሽን የሚባል ነገር አለ። ምንድነው? ካህኑ በህብስቱና በጽዋው ላይ ጸሎት በሚያደርግበት ጊዜ ህብስቱ ወደ ክርስቶስ ስጋነት ጽዋውም ወደ ክርስቶስ ደምነት ይቀየራል ብለው ያምናሉ። ስለዚህ ዋንስ ካህኑ ከጸለየ በኋላ ህብስቱ የክርስቶስ የራሱ ስጋ ነው ይላሉ። ከዚህ የተነሳ ምን ይላሉ? ሳክራመንት ወይም መስዋዕት ወይም ቁርባን በኦርቶዶክስ ቤተክርስቲያን ቁርባን ሳክሪፋይስ ቤተ ክርስቲያን በየጊዜው ክርስቶስ ሳክሪፋይስ እንደምታረግ አርጋንም ታብነው ይሄ ኢቫንጀሊካል የሆኑ ክርስቲያኖች አብሶሉትሊ የማንቀበለው ነገር ነው። ማንንም ቤተ ክርስቲያን ክርስቶስን ሳክሪፋይስ አርጎ ሊያቀርብ አይችልም። ኢየሱስ አንዴና ለመጨረሻ ጊዜ መጽሐፍ ቅዱስ የሚናገረው ስንት መስዋዕት አቀርቧል? አንድ መስዋዕት አቀርቧል። ያ መስዋዕት ስለቀረበ የቤተ መቅደሱ መጋረጃ ከላይ ወደታች መኖርጓል፣ ተተርትሯል። ወደ እግዚአብሔር የምንገባበት መንገዱ ተከፍቷል። ክብር ለእግዚአብሔር ይሁን። ደግሞም ትንሳኤው መስዋዕቱ ያንድ ጊዜውን መስዋዕት ትንሳኤው ውድ ወገኖቼ ማተሚያ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ተነስቷል። መታሰቢያ ለመታሰቢያ አድርጉት ያለውን ወደ ቁርባንነት ወይም ወደ መስዋዕትነት ልትወስድ ቤተክርስቲያን ያደረጋት ነገር በመጽሐፍ ቅዱስ የሚደገፍ አንድም ቦታ የለው። ስለዚህ ይህንን ነገር ልብ ልንል ይገባል። ብዙዎች አርጊውም ያደርጉት የፋሲካ በዓል በተከበረ ቁጥር እንስሳቸውን ይሰዋሉ፣ ደጋግሞ በየጊዜው ይሰዋሉ፣ የፋሲካ በግ ያርዱ ነበር ይላሉ። እነሱም ያርዱት ያ የፋሲካ በግም ሆነ በብሉይ ኪዳን የሚያቀርቡት የኃጢአት መስዋዕት በየጊዜው ለሰሩት ኃጢአት የሚቀርብ እንጂ ለነገ ኃጢአት ወደፊት ለሚሰሩት ኃጢአት የሚያድን አይደለም። ስለዚህ አንድ ጊዜ የቀረበው መስዋዕት የተሰራውን ኃጢአት ያስወግዳል እንጂ ነገም ሰራውን ኃጢአት የሚያስወግደው ነገም የሚቀርበው መስዋዕት ነው። የጌታ ኢየሱስ ክርስቶስ መስዋዕት ግን እኔና እናንተን ከሰራነው ኃጢአት ኃጢአተኛ ካደረገን ተፈጥሮ ሁሉ የሚያድን በቂና ዘላለማዊ መስዋዕት ነው። ስለዚህ ተደጋግሞ ሊቀርብ አይችልም። ስለዚህ አንደኛ ይሄን ነው ምን? ሁለተኛ ካህኑ በሚጸልይበት ጊዜ ጸሎቱ የጌታን ራት የጌታን ለጌታ ራት የቀረበውን ጽዋውና ህብስቱን የመቀየር ባህሪ ያለው የሚባለው ነገር መጽሐፍ ቅዱስ ውስጥ የለም። ባዕድና እንግዳ ነገር ነው። እና ታዲያ ከተቀየረ ለምን ስጋ ሆኖ አይታይም ቢባል አይ በመንፈሳዊ እይታ አምኖ ለሚወስደው ነው ስጋ። The moment አምኖ ሰው ሲወስደው ስጋ ነው የሚወስደው ይላሉ። እና በኢትዮጵያ ኦርቶዶክስ ቤተክርስቲያንም ይህንን ያምናሉ። ካህኑ ሲጸልይ ጽዋው ወደ ክርስቶስ ደምነት ስጋውም ወደ ክርስቶስ ስጋነት ይቀየራል ካህኑ ሲጸልይ ብለው ይላሉ። ስለዚህ ምን ወስደው የክርስቶስን የራሱን ደም ነው የራሱን ስጋ ነው ይላሉ። ሐዋርያቶች እንደዚህ አላስተማሩ። አንደኛ ቆሮንቶስ ምዕራፍ 11ን ተመልከቱት። ከተጸለየ በኋላ ህብስቱ ስጋ ነው፣ ከተጸለየ በኋላ ጽዋው የጌታ ደም ነው የሚል ሳይሆን ሰው ግን ራሱን ይፈትን ቁጥር 28 እንዲሁም ከምኑ ይብላ ከምኑ ነው የሚለው ከእንጀራው ይላል። ስለዚህ አልተለወጠም፣ ተለውጧል የሚል ነገር የለም። ከእንጀራው ይብላ ነው የሚለው። ከዛ በኋላ ምን ይላል? ከጽዋው ምን ያርግ? ይጠጣ ይላል። ስለዚህ ስጋው ተለውጦ ቢሆን ኖሮ እንደዚህ ሊል አይችልም። ይሄ የምንወስደው መታሰቢያ ከክርስቶስ ደምና ስጋ ጋር ሁልጊዜም ስንወስድ እንደምንነጋገረው ይህ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ብለናል። ህብረት ነው ያለው። ህብረት ማለት ምን ማለት ነው? እኔ ከአንድ ሰው ጋር ህብረት አለኝ ማለት ያ ሰው እኔን ሆነ ወይም እኔ ያንን ሰው ሆንኩ ማለት አይደለም። ህብረት ማለት ምን ማለት ነው? የሚገናኝ ነገር ማለት ነው። ህብረት የሚለው ቃል በብዙ ቦታ ላይ በመጽሐፍ ቅዱስ ውስጥ ተጽፎ እናያለን። ይቅርታ፣ ህብረት በጣም በብዙ ቦታ በመጽሐፍ ቅዱስ ላይ ተጽፎ ይታያል። ህብረት ስንል ምን ማለት መሆኑን ማወቅ አለብን። ህብረት ሐዋርያው ጳውሎስ አማኞች የሚወስዱት እሱ ከጌታ የተቀበለው ለነሱም የሰጠውን ነገር ወደ ጌታ ስጋነትና ደምነት እንዲቀይሩ የሚያደርግ ጸሎት እንዲለማመዱ ሐዋርያቶች ሲያስተምሩ አይታይም። ለመጽሐፍ ቅዱስ ባዕድና እንግዳ የሆነ አዲስ ነገር ነው። እና ከዚህ የተነሳው በካቶሊክ ቤተክርስቲያን ምን ብቻ ነው የሚወሰደው? ካቶሊክ የነበራችሁ ውስጥ ምንድን ነው የሚወሰደው? ህብስቱን ይወሰዳል? የቱን ነው የሚወስዱት? ህብስቱ ብቻ ነው? ጽዋ ይወሰዳል? አይወሰድም። ለምን? ምክንያቱም ጌታ ግን ከጽዋውም እንዲወስዱ ሐዋርያት እዚህ ላይ ይናገራሉ። ከእንጀራው ምን ያርግ? ይብላ። ከጽዋውም ምን ያርግ? ስለዚህ አማኞች ከጽዋውም ከምንክኬት አመጡት ይሄን። ስለዚህ ቤተ ክርስቲያን አንዳንድ ጊዜ ቅድም መነሻ ላይ ነገርኳችሁ፣ ስታስተምር ወይም አንድ ነገር ስታደርግ ልክ መጽሐፍ ቅዱስ እንዳለ አድርገን ነው የምንወስደው። የለም፣ እንደውም ከመጽሐፍ ቅዱሱ ጋር ሲጋጭ ነው የምናየው። እነዚህ የቆሮንቶስ ሰዎች ሐዋርያ ጳውሎስ 18 ወር ነው አገልግሏቸው ወጣው። ተመልከቱ፣ በዚህ ጊዜ ውስጥ የጌታን ራት መውሰድ ችለዋል። በመካከላቸው ፕሮፌሽናል የሆነ ካህን የለም። ክርስቲያኖቹ እርስ በርሳቸው ነው የጌታን ነገር አብረው የሚካፈሉት። እግዚአብሔር የተመሰገነ ይሁን። እና ከጽዋው ይጠጣ ከእንጀራው ይብላ፣ ሁለቱንም ነበር የሚወስዱት። በሉተራን እምነትና በሪፎርምድ ቤተ ክርስቲያን ትልቅ የተለየ ነገር አለ። እንደ ካቶሊኩም እንደ ኦርቶዶክሱም አይደለም። እና ሪፎርምድ ካልቪን የሚባለው የሪፎርምድ ሪፎርመር ሲያስተምር የጌታ መገኘት ከህብስቱና ከጽዋው ጋር ፀሐይ በርቀት ሆና ባለችበት ብርሃኗን ወደዚህ እንደምታመጣ ልክ የፀሐይ ወጣች፣ ፀሐይ መጣች፣ ፀሐይ ብርሃን፣ ፀሐይ ወጣ ብለን እንደምንል ፀሐይ በብርሃኗ ከኛ ጋር እንደምትሆን ልክ እንደዛ ጌታ ከህብስቱ ጋር ይኖራል እንጂ ህብስቱ ወደ ጌታ ስጋነት፣ ደሙም ወደ ጌታ ደምነት አይለወጥም ይላል ማርቲን ሉተር። ይህን ነገር አስመልክቶ ሲያስተምር የለም፣ ህብስቱ ወደ ጌታ ስጋነት አይለወጥም፣ ጽዋውም ወደ ጌታ ደምነት አይለወጥም። ነገር ግን አንደርኒዝ በእያንዳንዱ ውስጥ ግን የጌታ ደም አለ፣ የጌታ ምን አለ፣ ስጋ አለ። እና ጌታ በተነሳበት በክብር አካሉ በዚያ ውስጥ እንደሚኖር ነው የሚያምነው ማርቲን ሉተር። ስለዚህ ማርቲን ሉተር ከካቶሊክ ባክግራውንድ ነው የመጣው፣ ግን እንዳለ ግን የካቶሊኩን የመውሰድ ነገር የለውም። ክርስቶስ መስዋዕት ሆኖ ይቀርባል የሚለውን አብሶሉትሊ ይቃወማል። በሌሎች ኢቫንጀሊካል ቤተ እምነቶች፣ በባፕቲስቶች፣ በተለያዩ አይነት ማዓት ዲኖሚኔሽኖች አሉ። በሁሉም የሚታመነው የጌታን እራት የምንወስደው በመታሰቢያነት መልኩ ነው ተብሎ ነው። ይሄ መታሰቢያ ግን በጣም የከበረ መታሰቢያ ነው። መታሰቢያ የሚለውን እኛ አይደለንም፣ ይህን ለመታሰቢያ አድርጉት አለ ጌታ ኢየሱስ ክርስቶስ። እኔን የምታስታውሱበት ምን እናስባለን? ኢየሱስ ክርስቶስ በደሙ የገባልንን ኪዳን እናስባለን፣ የሞተልንን ሞት እናስባለን። የእግዚአብሔር ስም የተባረከ ይሁን። እና ይህንን ስንወስድ በህብረት ሆነን እንወስዳለን። ለምን በህብረት ሆነን እንወስዳለን? የደሙ ፍሬዎች ነን፣ የአዲስ ኪዳን ውጤት ነን። ቤተ ክርስቲያን አዘ ቸርች አዘ ባዲ ኦፍ ክራይስት ነው የምንወስደው ይሄንን። ስለዚህ ይሄንን ህብረት በምንካፈል ይሄንን ማዕድ በምንካፈልበት ጊዜ እኔና እናንተ ምን አይነት ነገር ሊኖር እንደሚችል መጽሐፍ ቅዱስ ይነግረናል። ምዕራፍ 10 ተመልከቱት፣ ቆሮንቶስ ላይ። ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ። ልባሞች እንደመሆናችሁ ላለው በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ሁሌ የምንለው ነገር ነው አይደለም? ይሄ ዛሬ የምንለዋለን። ክብር ለእግዚአብሔር ይሁን። የምንቆርሰውስ እንጀራ አልተለወጠም? ተለውጦ ቢሆን ኖሮ ሐዋርያው ጳውሎስ ነበር ማለት ያለበት አይደለም? የምንቆርሰውስ እንጀራ፣ የምንወስደው የጌታ ስጋ የጌታ ደም እያለ ነበር ማለት ያለበት። ሐዋርያቶች እንዲህ ያለ አይነት እይታ አልነበራቸውም። ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? አንድ እንጀራ ስለሆነ ተመልከቱት፣ የኅብረት ጉዳይ እንዴት አስፈላጊ እንደሆነ። እኛ ብዙዎች ስንሆን ስንት ነን? አንድ ሥጋ ነን። ሁላችን ያንን አንዱን እንጀራ ምን እናደርጋለን? እንደው ሲምቦሊክ ሪፕሬዘንቴሽን እንዲሆንልን ኅብስቱን አንድ ቂጣ ነው የምናደርገው ብዙ ጊዜ። እና ዶግማቲክ በሆነ ስታንድ አይደለም። በተለያየ ቤተክርስቲያን በተለያየ መልክ ይወስዳሉ። እኔ ያን ሁሉኛ ልንኮንን ልክ አይደሉም ልንል አንችልም። ትልቁ ነገር the most important ነገር እምነትና ሰው ለእግዚአብሔር ቃል የሚያሳየው ምንድነው? ዝቅታ ነው በጣም important ነገር የእግዚአብሔር ቃል ነው። መታሰቢያነቱ ላይ ነው ፎከስድ መሆን ያለብን። ስለዚህ ህብስቱ ሲምቦሊክ እንዲያረግልን ነው ትንሽ ቸርችም ስለሆነ እንደዛ እናረጋው። በጣም ትልቅ ቸርች ከሆነ ሳይ አሲዮ 500 ህዝብ ቢኖር እቺን ህብስት ለብቻው እናረጋ አንችልም። አይ ለ500 ሚሊዮን ትልቅ ይጣንጋገር ልንል አንችልም። አንነሰሰሪ የሆነ ነገር ውስጥ ነው መንገባ አይደለም። 2 3 ልናረጋው እንችላለን። 2 3 ቂጣ ሆኖ ሰው ቢወስዶ የለም እንዴ ተከፋፈልን እኮ ልንል መሆን የለብንም። የምንወስደው ይገባቸዋል አይደለም? ስለዚህ ትልቁ ነገር በመታሰቢያነት ስንወስድ ማስተዋል አለብን። ስርዓቱ አይደለም አቀራረቡ አይደለም ምስጢሩ ያለው። የእግዚአብሔርን ቃል ተመረን የምንረዳው የምናምነው እምነት ላይ ነው ትልቁ ነገር ያለው። ስለዚህ በዚህ በእግዚአብሔር ቃል ውስጥ የምንመለከተው አንድ ትልቅ ነገር ምንድነው? እሱ አንድ እንጀራ ነው የምንካፈለው ሲል አንዱን ጌታ ከክርስቶስ ጋር ህብረት ያለውን ያንን አንድ ጌታ ቂጣው 3 ሚሊዮን 4 ሚሊዮን ተቆራርጦም ይدرسን ተቆራርጦም ይታደልን ግን ምንካፈለው ይሄ ከጌታ ጋር ህብረት ያለውን ስጋ ስለሆነ የጌታን ስጋ የሚያስተውሰን ስለሆነ ደሙም ጽዋውም ደሙን የሚያስተውሰን ስለሆነ ከዚህ ጌታ ጋር ያለንን አንድነት ነው የሚያሳየን። የኛም አንድነት የሚታሰብበት ነው። በጌታ ደም የተገኘ አንድነት፣ በጌታ መስዋዕት የተገኘ አንድነት፣ በጌታ ስጋና መከራ የተቀበለው በተቀበለው መከራ የተገኘ አንድነት እንዳለን ነው። ጌታን እናስባለን የጌታ የመከራ ውጤት የሆነውንም ህብረት እናስባለን። ለምን? ቀድም እንደነገርኳችሁ በህብረት የሚወሰድ ነውና በህብረት የሚወሰድ ነው። ስለዚህ በዚህ ቦታ ለምን በስጋ የሆነውን እስራኤል ተመልከቱ መስዋዕቱን የሚበሉ የመሰዊያው ማህበረተኞች አይደሉምን? ስለዚህ ማህበር የሚለውን ቋንቋ ጳውሎስ በጣም ነው ቀላል አርጎ አይደለም ያው እንግዲህ ምን ላለው አያችሁት? ስለዚህ የጌታን ማዕድ የሚካፈል ሰው ማህበረተኛ ነው ማለት ነው። እኔ ድሮ አስታውሳለሁ ልጅ ያለው አያቴ ማህበሮች ነበሯት በአንድ ጽዋ ጠጥተን ይላሉ ሰዎች ድሮ ካንድ ገበታ በልተን ይላሉ ሰዎች። እኔና እናንተ ግን ገበታ አይደለም እንበላው የጌታ እራት ነው። የጌታ እራት በልስቲ ይሄ ትልቅ ነገር ነው። ይሄንን በልባችሁ ዛሬ እንድትይዙ በጌታ ፍቅርና ጸጋ በእውነት አሳስባችኋለሁ። እኔና እናንተ እዚህ መተን ስንወስ የጌታ እራት እኮ አብረን ወስደናል መባባል በጌታ ማዕድ ላይ እኮ አብረን ተካፍናል ማለት እንዳን ሰዎች ደከለን እኮ ማክዶናልድ አገኘውት እንደውም አብረን መሳፈላን ይሉ የለ እንደ ሰዎች። ይሄ እኮ different ነገር ነው። eternal destinyችንን determine የሚያረግ ማዕድ ላይ ነው እኔና እናንተ የምንገናኘው። ብዙ ነገሮቻችን ከምን ሰማው ይልቅ የምናየው ነገር ኃይል ስላለው I think በየግል የመጣን እያንዳንዳችን በግል ያዘን ፒክ ያረግን መሄዳችን ችግር የፈጠረ ይመስለኛል። ግን በህብረት አንድ ማዕድ እንደምንካፈል አንዱን ጌታ ያያሰብን ብንወስ መያዛችን ጎልቶ ይታየናል። እግዚአብሔር ይመስገን። ስለዚህ የጌታ ማዕድ የግል ምን አይደለም የግል ማዕድ አይደለም። የምን ማዕድ ነው? የህብረት ማዕድ ነው። ያንድነት ማዕድ ነው። እግዚአብሔር የተመሰገነው የጌታ መታሰቢያ ብቻ አይደለም ወንድሞች ህብረት የሚወሰድ ማዕድ ነው። እግዚአብሔር ስም የተባረከው ስለዚህ ሐዋርያው ጳውሎስ ይሄንን ነው ለቆሮንቶስ ሰዎች የሰጣቸው። የጌታን ማዕድ ማን መውሰድ የለበትም? ይሄንን ላጠቃልላችሁና ወደ ጌታ እራት እንሄዳለን። ማን ነው መውሰድ ያለበት? ማን ነው መውሰድ የሌለበት? አንደኛ ጌታ ኢየሱስ ክርስቶስን ሰው ያመነ መሆን አለበት። ጌታን አምኖ መዳን አለበት። ጌታን አምኖ የዳነ ሰው መሆን አለበት። እግዚአብሔር የተመሰገነ ይሁን። ለምን? ይሄ ስለናንተ የሚፈሰው ምኔ ነው? የአዲስ ኪዳን ደሜ ነው ብሎ ነው ያለው። ስለዚህ በጌታ ደም የተዋጀ ሰው መሆን አለበት። እግዚአብሔር የተመሰገነ ይሁን። እና ከጌታ ጋር ወገን የሆነ የጌታ ወገን መሆን አለበት። ከዛ ቀጥሎስ የጌታ ከሆኑት ጋራ ምን መሆን አለበት? የህብረት አባል መሆን አለበት። የህብረት አባል መሆን አለበት። በአንድ ቤተ ክርስቲያን ውስጥ ይሄ ቤተ ክርስቲያን ወንድሞቼ እህቶቼ የጌታ ማዕድ ከሆነም ማዕድ በል ወገኖቼ። እኔ አንድ ቀን እንዴት እንደሚደረግ አላውቀውም እንጂ በእውነት እንደ ማዕድ ብንበላው ፈልግ ነበር። እውነቴን ምን ማዕድ ላይ ሆነ ቁጭ ምንለው። ስለዚህ ቆርጠን ጥቂት ቂጣ እና ጽዋ ወስደን እንደምንጠጣው አይደለም፣ ማዕድ ነው፣ በጌታ ማዕድ ነው። እሺ በገበታው ላይ ነው አለ አይደለም፣ ከኔ ጋራ በማዕድ የተቀመጠ ነው አለ አይደለም፣ በማዕድ ነው የምንቀመጠው። ጌታ ኢየሱስ ክርስቶስ ጋራ ወደፊት እንቀመጣለን። ሄቨን ኢዝ ኤ ቢግ ስፔስ። እግዚአብሔር ይመስገን ለሁላችንም የሚሆን ማዕድ አለ። እግዚአብሔር ልጅ ኢየሱስ ክርስቶስ ያስተናገደን በላለን። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። ስለዚህ የማዕድን ራእይ መውሰድ አለብን። ስትወስዱ ማዕድ ነው መካፈል ነው። ዝም ብዬ በቃ ከሰው ጋር ተሰልፌ ወስጄ አይ ዶንት ኬር ሁ ኢዝ ሂር አለ አይደለም፣ አይ አም ቴኪንግ ፎር ማይ ሰልፍ አይነት ኢንዲቪጁዋል አቲቲዩድ ወስዶ መውሰድ በጣም በጣም ጥሩ አይደለም። ለምን? የጌታን ስጋና ደም ለህብረት የተሰጠበትን ምስጢር ያለመለየትን ነገር ይሄ ለአንድነት ለቤተ ክርስቲያን መመስረት ምክንያት የሆነን መታሰቢያ ሰው አቅልሎ መውሰድ የለበትም። ግልጽ ነው፣ ግልጽ ነው። እግዚአብሔር ይመስገን። ሌላው መጽሐፍ ቅዱስ ምን ይላል? የሚወስደውን ለምን እንደሚወስደው ሰውየው ማወቅ አለበት። እና ብዙ ጊዜ እንግዶች የሆኑ ሰዎች አጠገባችሁ ሲመጡ እናንተ ስለተነሳችሁ ከማናንሽ ብሎ ተከትሏችሁ መምጣት የለባቸው። እና ሰው ለምን እንደሚወስድ እናንተ ራሳችሁ ጋይድ ማድረግ አለባችሁ አጠገባችሁ። በቤተ ክርስቲያን ውስጥ አንቺ አትውሰጂ አንተ ውሰድ እያሉ መናገር በጣም የሚሆን ነገር አይደለም። አይደለም እንዴ? ስለዚህ አብረውን ያሉትን ሰዎች ጋይድ ማድረግ የኛ ኃላፊነት ነው። አይደለም? እርስ በርሳችን ምን እናርግ ይላል። አያችሁት? መጽሐፍ ቅዱስ ምን እንደሚል እርስ በርሳችሁ ምን ይላል? ቁጥር 33 ስለዚህ ወንድሞች ሆይ ለመብላት በተሰባሰባችሁ ጊዜ እርስ በርሳችሁ ምን ይላል? ተጠባበቁ ይላል። ተጠባበቁ። ስለዚህ አይ ቲንክ ይህንን አንተ ባትወስድ ጥሩ ነው፣ ባትወስድ ጥሩ ነው ማለት የእርስ በርስ ጉዳይ ነው። አሁን እዚህ ሆኜ ከሌ ውሰድ ከሌ አትውሰድ ብዬ ብል አንደኛ እኔ ሰውንም ላላውቀው ይችላል፣ የሚመጣውን ሰው አዳዲስ የሆነውን ሰው በምን አይነት መንፈሳዊ ይዘት ላይ እንደሆኑ ላላቅ እችላለሁ። በበኩሌ በአቅም ከርተሲ አይደለም፣ ጨዋነት አይደለም። ስለዚህ የእርስ በርስ ሆሪዞንታሊ እርስ በርሳችን አካውንተብል ሆነን የምንረዳዳበት ጉዳይ እንደሆነ እናያለን። አንድ ጊዜ አንድ ሰው ሲነግረኝ ማን መውሰድ እንዳለበት መውሰድ እንደሌለበት ይወስናሉ በቸርቻቸው የጌታን እራት። ይህንን ሰው እያንዳንዱ ራሱን ይፈትን እንጂ ሰው ይፈትንህ አይልም መጽሐፍ ቅዱስ። ልቤን የምፈትነው እኔ ነኝ እግዚአብሔር የጌታን እራት ለመውሰድ ብቁ ነኝ ብቁ አይደለሁም የሚለውን ነገር ሰዎች በምንድን ነው የምትመዝኑት አልኩት። አንድ ሰው ብቁ መሆኑ በምንድን ነው? የጌታን ራት ለመውሰድ ኳሊፋይ አደርጋለሁ የሚል ሰው ካለ ለምን ኳሊፋይ እንዳደረገ እኔ ደፍሮ የሚነግረኝ ሰው እስካሁን አላየሁም። እኔ የጌታን ራት ለመውሰድ ኳሊፋይ ያደረግኩት ለእኔ በሞተልኝ በጌታ ጸጋ ላይ ስለምደገፍ ብቻ ነው። እግዚአብሔር ይመስገን። የጌታን ራት ለመውሰድ ምንም ኳሊፋይ የሚያደርገኝ ነገር የለም። እንደ እኔ በጸጋ የዳኑ ቅዱሳን ጋር ያለኝን ህብረት አክብሬ ያዳነኝን የሞተልኝን ኢየሱስ ክርስቶስን ውለታ በማሰብ ነው መወስድ። እግዚአብሔር ይመስገን። ስለዚህ ኳሊፋይ ለማድረግ ጽድቄን፣ ቅድስናዬን፣ ጾሜን፣ ጸሎቴን ራሴን መመዝንበት ወይም በሰው ሚዛን ተመዝኜ ብቁ ነ ብቁ አደል የሚባለው እኔ እስካሁን በኖርኩበት ባመንኩበት ባገለገልኩት ወንጌል እንደዚ ያለ ነገር አልገባኝም። ስለዚህ እያንዳንዱ ሰው ራሱን ነው የሚፈትነው። እና ራሳችንን ስንፈትን ምን እናረጋለን? አንደኛ የጌታን ስጋና መታሰቢያ ምንነት እስኪ ተመልከቱት። ስለዚህ ይላል ሳይገባው ይህን እንጀራ የበላ አንወርዚ በሆነ መንገድ በማይገባ ሁኔታ የወሰደ ሰው አንድ ያንን ያሳያል። ይህን ክፍል ከቁጥር 27 ጀምሮ ስትመለከቱት ደግሞ ምን ይላል ቀጥሎ የሚናገረው የጌታን ስጋና ደምን ስለማረግ ስለማይለይ የማይለይ ይላል። የጌታን ነገር የሚወስደውን ነገር የማያቅ ሰው ወይም በማይገባ ሁኔታ ወስዶ በማይገባ ሁኔታ ሆኖ ያለ ሰው ይላል። በማይገባ ሁኔታ ያለ ሰው ክፍሉን ስንመለከት እነዚህ የቆሮንቶስ ሰዎች የሌላቸውን የሚንቁ የእግዚአብሔርን ማህበር የሚንቁ እንደዚህ ያሉ ሰዎች መውሰድ የለባቸው። ስለዚህ ቤተክርስቲያን ውስጥ ያሉትን ልክ ሰይጣን የክስ መንፈስ ስጦታ ያሰጣቸው የሚመስሉ ሰዎች አሉና ሰዎችን ከሊት ወሰደች ከሌ ወሰደ እንደዚህ የሚሉ ሰዎች አሉ። አንድ ጊዜ በነበርኩበት ቤተክርስቲያን ንሳ መትገቡ ሲባል ሁሉ ጊዜ የሚያይ ሰው አለና እንደዚህ ደግሞ አንዳንዶቹ አገልጋዮችም ማስተዋል የላቸውም እና በእንደዚህ ነገር የምትቸገሩ ሲል ሰዎች ብድግ ሲሉ ከሊት እንደዚህ ትቸገራለች ማለት ነው እንደዚህ ያሉ መጸለዩን ትተው ሰዎችን የሚያዩ ሰዎች አሉ። አንዳንዱ መገለጥ ራሱ ዊርድ ነው፣ ማጋለጥ ነው እንጂ እኔ መገለጥም አልለውም። በነገራችን ላይ ማጋለጥ ተነሱ ይላቸዋል እና ሲነሱ እዴ አንተ ከሌት እኮ ተነሳ እንደዚህ ያሉ ቸርች ውስጥ በቃ እንደዚህ በመገለጥ በማጋለጥ መገለጥ ወገኖች ቤተክርስቲያን ውስጥ ሰዎች ሲተቹና ምን ሲባሉ ይታያል። እንዴ ሰው ንስሐ ሲገባ እኔ ሳልገባም እንዴ እንዴት ነው እሱ ቀና ብሎ ንስሐ እየገባ ነው እንደዚህ የሚሉ ሰዎች አሉ። እነዚህ ነው መነገራቸው። በጣም አሳፋሪ ነገር ነው። እግዚአብሔር ምን ይላል አይደል? ለዚህ ነው እኔ ብዙ ጊዜ ንስሐ የምትገቡ የሚል ነገር መጥራት በጣም ያስፈራኛል። በጌታ ፊት ራሳችሁ ትንበሉ። ሰው እርዳታ ከፈለገ ንስሐ ስትገቡ እኛ እንደ ካቶሊክ እንደ ኦርቶዶክስ አይነት አይደለም መታችሁ ለፓስተሩ የምትናገሩት። አምላካችሁ እግዚአብሔር በተናገራችሁ ጊዜ ልባችሁን በፊቱ ዝቅ አድርጋችሁ ንስሐ ብትገቡ እግዚአብሔር ይመራችኋል። እግዚአብሔር ይመስገን። አዎ። ስለዚህ ምንድነው በቤተ ክርስቲያን ውስጥ ብዙ ሰዎች ሌሎችን ሰዎች ጀጅመንታል በሆነ ቪው አሉ። You don't need to care about those people. አይደለም? ሰይጣን already ብዙ ሰራተኞች አሉት። They are part of his system. እና የክርስቶስ ደም የሞተልን የጌታ ደም መታሰቢያ በሚደረግበት ቦታ የማን ክስ ምን ለመጣባችሁ? አይደለም? Jesus paid it all. Hallelujah. ክብር ለእግዚአብሔር። ስለዚህ ብቁ የሚሆን ሰው ማን ነው? የጌታን ራት ለመውሰድ ብቁ የሚሆን ሰው ማን ነው? የጌታን ራት ብቁ ለመውሰድ ብቁ የሚሆን ሰው እኔ ማምነው በበኩሌ ጌታ ኢየሱስ ክርስቶስን ደግል አዳኙ የተቀበለ የጌታ መታሰቢያ ለርሱ ምን እንደሆነ ያወቀ የሚያምን በቅዱሳን ህብረት ውስጥ ያለ እነዚህ ነገሮች በውስጡ ያሉ ሰው ብቁ ነው፣ የጌታን ራት መውሰድ ይችላል። እግዚአብሔር የተመሰገነ ይሁን። አንዳንድ ሰዎች ህይወታቸውን ሰይጣን ይከሳቸዋል። ይሄን አርገሽ እንደዚህ አርገ እንደ ጌታ ኢየሱስ ክርስቶስ ኃጢያታቸውን ይቅር ይላል። ጌታ ሆይ ይቅር በለኝ ማለት በጣም ቀላል ነው። ክብር ለእግዚአብሔር ይሁን። ያን ወንጀለኛ ግራና ቀኝ ተሰቀረ ኢትስ ቱ ሌት አንተ ይሄን ሁሉ ወንጀል ሰርተ ሞተ ምን ማድረግ ይችላልው በመንግስቴ እንኳን ላስብ ኢትስ ቱ ሌት አም ሶሪ አላለም። ዛሬ በገነት ከኔ ጋር ተሆናና ነው ያለው። ምህረት እግዚአብሔር ምህረት እጅግ ቅርብ ነው። ለምን ደሙ ፈሷል? የክርስቶስ ደም ፈሷል። በአቤቱታ በፕሮሲጀር አይደለም ምህረት የምታገኙት። ክብር ለእግዚአብሔር ይሁን። ጉዳያችሁ በፋይል ታይቶ ተጠንታችሁ አይደለም። የከሰሷችሁ ጠላት የሆናችሁ ሰዎች ሁሉ አፕሩቫል ሊሰጡ ስፍራም የላቸው። ክብር ለእግዚአብሔር ይሁን። እግዚአብሔር በኢየሱስ ክርስቶስ ደም ኃጢአታችን ሁሉ ምን ያደርጋል? ያነጻናል። ክብር ለእግዚአብሔር ይሁን። ከሞተ ሥራ በጌታ መታመን ብቻ ነው። ስለዚህ ብቁ የሚሆን ሰው ማን ነው? እነዚህን ሶስት ነገሮች ነው ማየት ያለብን። አንደኛ ጌታን የተቀበለ፣ ሁለተኛ የሚወስደውን መታሰቢያ ለምን እንደሆነ የሚያውቅ፣ ሶስተኛ በምን በቅዱሳን ህብረት ውስጥ ያለ። አንዳንድ ጊዜ የሚታዩ ነገሮች አሉ። በጣም አንዳንድ ሰዎች በቤተ ክርስቲያን ውስጥ አይን ባወጣ ሁኔታ ትክክል ያልሆነ ህይወት ይኖራሉ። እግዚአብሔር ይገስጻቸዋል፣ አይሰሙም። ይገስጻቸዋል፣ አይሰሙም። ለቅዱሳን መሰናከል የሚሆን ነገር በሚኖርበት ጊዜ ቤተ ክርስቲያናቶች ምን ያደርጋሉ? ከአገልግሎት ይገቷቸዋል፣ ከጌታ ምራት ለተወሰነ ጊዜ ያግዷቸዋል። እነዚህ ነገሮች እንደ የቤተ ክርስቲያኑ የሚሆኑ ስርዓቶች አሉ። በዚህም ቤተ ክርስቲያን እንደዚህ ያለ ነገር ሊኖር ይችላል። ነገር ግን ውድ ወገኖቼ ይሄ ትልቅ ነገር ግን ቤተ ክርስቲያን ከምትወስደው እርምጃ ሁሉ በላይ እያንዳንዱ ሰው እግዚአብሔርን የሚፈራበት የእግዚአብሔር ፍርሃት በውስጡ ያ ነው እንትን የሚለው የሚወስነው ትልቁ ነገር። ምክንያቱም ቤተ ክርስቲያን የምትወስዳቸው እርምጃ ጄንዊን ሪፔንታንስን ለሰው ለማምጣት ብዙ ጊዜ ላይረዳ ይችላል። አይደለም ቅጣቴን ጨርሻለሁ ብለው ሰዎች እንደገና ይገባሉ። 6 ወር ይቀጧቸዋል። ከ6 ወር በኋላ እንዴት ነው? ትልቁ ነገር በእግዚአብሔር ፊት የተሰበረ ልብ፣ እግዚአብሔርን መፍራት። በኃጢአት ልትወድቁ ትችላላችሁ፣ ልትሳሳቱ ትችላላችሁ። ሰይጣን የሚፈታተናችሁ ሊያጎሳቁላችሁ የሚችል ነገር ሊኖር ይችላል። ኢየሱስ ክርስቶስ በኃጢአታችሁ ብትናዘዙ ብንናዘዝ ራሴንም ጭምር ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ማንም አነጻችሁም ወገኖቼ? ኮሚቴ አነጻን? ማንም ያነጻችሁ? ኢየሱስ ክርስቶስ። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህን ነገሮች ነው የምንመለከተው። እና በተለያዩ ቤተክርስቲያን ያለውን አንስቼላችኋለሁ፣ ሁሉን አይተናል። አይ ቲንክ ኤ ቤዚክ ነገር ነው። ጥያቄ ያላችሁ ሰዎች ካላችሁ ለጥያቄ ወደፊት ስልክ ደውላችሁ ልታነጋግሩኝ ትችላላችሁ። የእግዚአብሔር ስም የተባረከ ይሁን። አሁን ወደ ጌታ እራት ስርዓት እንሄዳለን። ሁላችንም አንገቶቻችንን ዝቅ አድርገን እንጸልያለን። የእግዚአብሔር ስም የተባረከ ይሁን እና የጌታን እራት ስንወስድ ይህንን የተማራችሁትን የተረዳችሁትን ነገር በልባችሁ ስፍራ ሰጥታችሁት አሰላስሉት። የጌታ ስም ብሩክ ይሁን።